ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ጥቅምት 19 ቀን 2014 ዓ.ም ተመረጥ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ አርብ ጥቅምት 19 ቀን 696 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ የሳምንቱ አርብ ከአድማጮች የደረሱንን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አቅርበን ክፍል አንድ ዝግጅታችን ይጠናቀቃል። በቅድሚያ ዜና።
ሰሞኑን በደሴ ዙሪያ ሲካሄዱ የነበረው ጦርነት ሐሙስ ጥቅምት 18 እና አርብ ጥቅምት 19 ቀን ቀጥሎ ያለ መሆኑን ምንጮች ዘግበዋል። ሐሙስ የአሸባሪ የወያኔ ቡድን ታጣቂዎች ወደ ደሴ ከተማ በተከታታይ የተኮሱት መጥ ሰላማዊ ሰዎች በሚኖርባቸው አካባቢዎች ላይ መውደቃቸውና አንድ ሰው ሞቶ 3 ሰዎች መቁሰላቸውን የከተማው ከንቲባ ተናግረዋል። አሸባሪ የወያኔ ቡድን በአማራና በአፋር አካባቢዎች በንጹሃን ዜጎች ላይ የሚፈጽማቸው ወንጀሎችን አስመልክቶ የአገዛዙ ጠቅላይ አቃቢ ሕግ አካሄድኩት ያለው ምርመራ ይፋ አድርጓል። ጥናቱ በሰሜን ጎንደርና በደቡብ ጎንደር አካባቢዎች እንዲሁም በአፋር በጋሊኮማ ቀበሌና በሌሎችም 3 ወረዳዎች የተፈጸመው ጥቃት የሚዳስስ ሲሆን በአሁኑ ወቅት ጦርነት የተካሄዱ ባሉባቸው የሰሜን ወሎና የደቡብ ወሎ አካባቢዎች የተፈጸሙትን ጥቃቶች አጠቃልልም። የአገዛዙ ተቋም በምርመራው 482 ንጹሃን በአሸባሪ ቡድን በግፍ ሲገደሉ 165 ሰዎች የአካል ጉዳት የደረሰባቸው መሆኑንና 109 ሴቶች ደግሞ የአስገድዶ መድፈር ወንጀል የተፈጸመባቸው መሆኑን አስተዋቀዋል። ይህ ያገዛዙ የፍርድ አካል በአገዛዙ እርዳታ በኦነግ አሸባሪዎች በሚፈጸመው ግፍ በተባባሪነት መጠየቅ እንዳለበት የግፉ ሰለባዎች አሳስበዋል። የቦረና አጎራባች በሆነውና በሶማሊያ አካባቢ በሚገኘው የዳዋ ዞን ውስጥ በድርቅ ምክንያት ከ25000 በላይ ግመሎችና የቀንድ ከብቶች መሞታቸው የሶማሊያ አካባቢ የአደጋ መከላከልና ዝግጁነት ቢሮ አስታውቋል። አንድ አስቸኳይ ድጋፍ ካልተገኘ ከዚሁ በላይ እንስሳ ሊሞቱ እንደሚችሉም ገልጿል። ከዚህ በተጨማሪ ከ83000 በላይ የሆኑ ነዋሪዎች አስቸኳይ የምግብ ድጋፍ እንደሚያስፈልጋቸው በተቋሙ ኃላፊዎች የተጠቀሰ ሲሆን ከነዚህ ውስጥ 33000 የሚሆኑት ከቤት ንብረታቸው ተፈናቅለው በካምፑስ ተጠልለው የሚገኙ ናቸው ተብሏል። የተባበሩት መንግስታት ድርጅት የእርዳታ ማስተባበሪያ ተቋም ሐሙስ ጥቅምት 18 ቀን ባወጣው መግለጫ ከጥቅምት 10 ጀምሮ የእርዳታ ቁሳቁስ ወደ ትግራይ ያልገባ መሆኑን ጠቅሷል። ካለፈው ነሐሴ ወር ጀምሮ ነዳጅ ባለመግባቱ በአሁን ወቅት በትግራይ እርዳታ አስተጣጥ ተግባር በ50 ከመቶ የቀነሰ መሆኑን ገልጿል። በየሳምንቱ እርዳታ ከመሰጣቸው 870,000 ህዝብ መካከል እርዳታ እየደረሰ ያለው ለ38,000 ብቻ መሆኑን ተቋሙ በመግለጫው አስተዋቀዋል። በአንጻሩ ተቋሙ በደሴና መቂት ወረዳ ለሚገኙ ተፈናቃዮች ከነሐሴ ወር ጀምሮ እርዳታ እየተሰጠ መሆኑንም ይፋ አድርጓል። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ሐሙስ ጥቅምት 18 ቀን በሱዳን ጉዳይ አስቸኳይ ስብሰባ አድርጎ ባወጣው መግለጫ በሱዳን የተካሄደው መፈንቅለ መንግስት እጅግ አሳሳቢ ነው ካለ በኋላ መፈንቅለ መንግስቱ ያካሄደው የወታደር ክፍል በአስቸኳይ ስልጣኑን ለሲቪሉ እንዲያስረክብ በመግለጽ ማስጠንቀቂያ ሰጥቷል። ከዚህ በተጨማሪ ያሰራቸው ባለስልጣኖች ያለምንም ቅድመ ሁኔታ እንዲፈታም ጠይቀዋል። ይህ በዚህ እንዳለ መፈንቅለ መንግስቱ መሪ አልቡርሃን ለሩሲያው ስፑኒክ የዜና ተቋም ባደረገው ቃለ ምልልስ በቅርቡ አዲስ በመያሰኞች የሚመራ መንግስት የሚቋቋም መሆኑን ጠቅሶ ለጠቅላይ ሚኒስትር አብደላ ሐምዶክ በቀዳሚነት በእጩነት የመደባቸው መሆኑን ተናግሯል። አድማጮቻችን የለቱ ዜና ዝግጅት ተጠናቀቀ። ከቀሪው ዝግጅታችን ጋር አብራችሁን ቆዩ።
እግዚአብሔር በመከራ ሐሩር በስቃይ ዶፍ ህይወት በቀብሩ ሞቆን ኖሮ ብለን ችለን በሐዘን ሮሮ ሰርገኛን አጅበን ቀብረን በእልልታ ጧት ማታ አድምቀን በእንባ ፈገግታና በምጸት ግልፍጫ ሰቀቅ ደስታን ተክተን የመቃብር ኑሮን ፀሐይ ዓለም ብለን የባሰን አታምጣ ከመላስ ለጥፈን በኩሽታ ባንን ለኩታራ ሰገድን ስንቆረጥ ስቀን ሲጭኑንም እችለን በለሆሳስ ብቻ እየተነጋገርን ራስ ቀናን ትተን ሁሌም ራስ ደፍተን መቃወመን ትተን ተቃውሞን ተቃውመን እንብኝን ረስተን ለምብኝ እምቢ ብለን ሁሌም ማጨብጭበን ይሁን እሺ ብለን በሽ እሰየው ብለን በውስጥ አረን በግነን ለከሃዲ መንጋ ሀገር አስረክበን የማይቻለውን በዝምታ ችለን ፍጹም ትግስተኛ ኢዮብን አፍንቀን በቁማችን ሞተን የባሰን አታምጣ ከመላስ ለጠፈን ይህም ጥፋት ሆኖ ማዕት ጨመረብን አምላክ ተቆጥቶ ስለፈጠረንም ባፍረት ተውጦ። ላስቲክ ቤት ሆኖልን ሩዝም እንጀራ ሀገር ልጠፋ ነው ሞተን ሞት ስንፈራ።
Thank you. እናቲ ዘመድ ወዳጅ ወዶቴና ፈፋቲ ይደቤ ፈታበ ወዳጅ ያገት ዝታ አይረፋም ግዜ ባዘን በደስታ
ድርጋቢዎች አምድ ይህ ፕሮግራም እናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ይድረስ ለፍኖተ ዲሞክራሲ የደብዳቤዎች ፕሮግራም። አይንን ጨፍኖ ችግርን አለማመን ቀውስን የለም ማለት ምንኛ አገርን እንደሚጎዳ እያየነው ነው። የኩልነትና የመፍት ፍለጋ ጥያቄ በጊዜ መልስ ካልተሰጠው መዘዙ ብዙ መሆኑን የተረዱት ተራማጆች ለህብረተሰቡ አብይ ጥያቄዎች በጊዜ ምላሽ ሊሰጡም ጥረው ነበር። ለነበረው ፈላጭ ቆራጭነት ምትክ የህዝባዊና ዲሞክራሲያዊ ስርዓት አማራጭ ሲያቀርቡ ለየችግሮቹን በተጨባጭ ምላሽ ለማቅረብ ሞክረዋል። የጭቆናና የኩልነት ጉዳይን በተመለከተ የብሔረሰብ በሚል ጥቅል ገጽታ የራስ አስተዳደርና ኩልነትን መብት ማወቅ ማስፈልጉንም ጫና በመስጠት ወደፊት አምጥተው ነበር። ነገር ግን በዚያን ወቅት በሀገራችን ተንሰራፍተው የነበሩ ልዩ ልዩ ክፍሎች ነበሩ። አንደኛ የጭቆናውና ትምክህቱ ስርዓት ይቀጥል ይሉ የነበሩ፣ ሁለተኛ አገርን መገንጠል የሚሉ በባዕዳንም የተደገፉ ጠባቦች፣ ሶስተኛ ስርዓቱን አትንኩት ባይ አድሃሪዎችና ከርሳዶሮች። በግርግሩ ችግሮቹ መፍትሄ አጥተው አመረቀዙ፣ ተባባሱ። የእኩልነትን ጥያቄ መነሳት ዛሬም እንደ ኃጢአት ሊያቀርቡ የሚሹ ሸንካላዎች መብት ማወቁን ግንጠላ ብለው ሲፈጠሙ፣ ምድረ ፊውዳል ደግሞ በጸረ አብዮተኛነት ተራማጁ ትውልድ ላይ በረጅሙ ዘመተ። ውሎ አድሮም ለፋሽስቶችና ዘረኞች ደጋፊ ከመሆን እስከ ዛሬም አላመለጡም። አብይም ለስልጣን ሲበቃ ይለፍላፊ ለሀገር ለህዝብ አደጋ ይሆናል ተብሎ ቢነገርም መድህናችን ሙሴያችን ባዩ ቀኔ እንቀኝለት ሽልማት እናሰጠው ባዩ በመብዛቱ ሊደላደልና ህዝብን ሊቦጭቅ ሊያስፈጅ እድል አገኘ። ለችግር ወቅታዊ መፍትሄን መስጠት መልመዱ እያቃተን ሲያደናግሩን እየተጎዳንላቸው ስንቶች ሳንወድ ሳንፈልግ ኢትዮጵያችንን ጎዳናት። አብይ ሊጨፍርብን የቻለው በአንድ በኩል በራሳችን ጥፋት ነው። አሁንም ፋኖ እርስ በርሱ በሚገባ ማበራቀቶት የአማራው ልዩ ኃይል በህብረት መታገል ተስኖት አብይ በወያኔ ያስፈጀን ነው። እንንቃና እንተባበር፣ ጠላትን ወዳጅ ማለቱን እናብቃ ሲሉ አየለ ሰለሞን ከፍቼ ደብዳቤያቸውን አጠናቀዋል። ይድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የኢሃፓ የሳተላይት ሬዲዮ ስርጭት የዘወትር አርብ የደብዳቤዎች መርሃ ግብር። እንዲሁም ይድረስ ለእናንተ የፋሽስቱ ወያኔን ወረራ በጎንደር፣ በወሎ፣ በአፋር፣ በጎጃም፣ በሸዋ እየተፋለማችሁ በጠላቶቻችን ሬሳዎች ላይ በደንብ አጥንታችሁ የጀግንነት ታሪክ እየጻፋችሁ ለምትገኙ አርበኞች፣ ኢትዮጵያን የምንወድና ለኢትዮጵያ አንድነት በመረት የምንታገል ሁሉ ከጎናችሁ ነንና ወያኔን በቆፈረው ጥልቅ ጉድጓድ ቀብራችሁ አፈርና ድንጋይ እስክናለብሰው ላፍታም ዝናራችንን አናላላም የሚለው ድምጻችንን ስሙ። ነፍጦቻችንን አናዘቀዝቅም የሚለውን ቃል ኪዳን በእያንዳንዱ የጥይት ሹህት እናስታውሰው። ወያኔ የከፈተው የእብሪት ጦርነት አንድ አመት ሊደፍን በተቃረበበት ወያኔ የወሎንና የአፋር መሬቶችን ለመውረር እጅግ ዘግናኝ መጠነ ሰፊ ጭፍጨፋ ያካሄደ ህዝብ እየተፈናቀለ ለመሰንበት እንዴት በቃ ብሎ መጠየቅ የጠላቶቻችንን አሰላለፍ ለመረዳት ይጠቅመናል። ከያ ጀምረን ወያኔን እኛ እንደምናውቀው የነጻነት ተዋጊ ሳይሆን የሽብር ቡድን በመሆኑ መመኪያው ህዝብ ሳይሆን ጸረ ኢትዮጵያ ባዕዳን ኃይሎችና ኢትዮጵያን ማፍረስ ዓላማና ግብ አድርገው የቆሙ ጽንፈኛ ቡድኖች ናቸው። ሻቢያና ወያኔ ይደገፉ የነበሩት በአምባገነኖች በኢራቅ፣ በሶሪያ፣ በፓኪስታን፣ በግብጽ፣ በሱዳን፣ በሶማሊያ፣ በየመን፣ በአልባንያ፣ በአረብ ሊግ ወዘተ እንደነበር የሚታወስ ነው። ሻቢያና ወያኔ ኢትዮጵያን ማጥፋት ግባቸው አድርገው ሲንቀሳቀሱ ዋነኛ ጠላቶች አድርገው ያስቀመጧቸው አማራንና የኦርቶዶክስ ተዋህዶ ክርስቲያንን የነበረ ሲሆን የዛሬው ጦርነት ኢላማዎችም ሆነዋል። ሌላው የሻቢያና የወያኔ አጋሮች አሜሪካና አውሮፓ ሀገራት ነበሩ። በእርዳታ አቅርቦትስም ወያኔና ሻቢያን በገንዘብና በቁሳቁስ ከዚህም በላይ አሜሪካና አውሮፓ ሀገራት በሎጂስቲክና በስለላ ሻቢያንና ወያኔን ደግፈው ኋላም ጥቂት የማይባሉ የኢትዮጵያ ከፍተኛ የጦር መኮንኖችን በገንዘብ ገዝተው በአሁን ወቅት በወሎና በሌሎች አካባቢዎች እየሆነ እንዳለው ጦሩ እንዲሸበርና እንዲሸሽ እየተደረገ እንዳለው አገዛዙ ባሰማራቸው የሶሻል ሚዲያ ቀባጣሪዎች ሽሽቱን ማፈግፈግ እንደሆነ ቀዳዳ ጥሩምባዎቻቸውን እየነፉ ነው። ይህ ክፉ ታሪክ ዛሬም አሜሪካ በድርድር ስም በሁሉን አቀፍ ውይይት ስም አረመኔ ወያኔን 4 ኪሎ ቤተ መንግስት ለማስገባት የማትመሰው ጉድጓድ የማትፈነቅለው ድንጋይ የለም። ለአሜሪካና ሸሪኮቿ ወያኔ፣ ኦነግ፣ ጉምዝ፣ ቀማንት የሚል መጠሪያ የለጠፉ የአማራን ደም እያፈሰሱ ሴቶችን በጠመንጃ ፈሙዝ እያስፈራሩ የደፈሩትን እንደ ዋልድባ የመሰሉ ገዳማትን በጥይት ሩምታ ያሸበሩና መናንያንን መነኮሳትን ያረዱ ቤተክርስቲያናትን ያወደሙ መስጊዶችን የደፈሩ በዘድ ማጥላት ዘመቻ አማሮችን ያፈናቀሉ በዝምታ እየታለፉ ለትግሬ መጮሃቸው ትርጉሙ አማራ ካቀረቀረ ኢትዮጵያ ተፈረካከሳለች ከሚል እቡይ ተስፋ የመነጨ መሆኑን ልናስተውለው ይገባናል። አሜሪካ ውስጥ ውስጡን ያጠወጡ አብይ ከወያኔ ጋር እያወያየች መሆኑ እየተሰማ ነው። እዚህ ላይ ወያኔ በዚህ ወቅት ወሎን እና አፋርን እየወረረ ያለው ለምን ብሎ መጠየቅ ተገቢ ነው። የፍኖተ አድማጮች ባንክሮ እንዲረዱልኝ የምፈልገው ኦነግ ሸኔ የሚባለው የማጭበርበሪያ ስያሜ እንጂ በወለጋ ንጹሃንን የሚጨፈጭፈው ኦነግ የሚባለው አረመኔ ገንጣ እየታጠቀ ቡድን ነው። የዚህ ቡድን አመራር ሰጪዎች በወጣጤው ሽመልስ የሚመራው ኦዴፓ የተባለው ቡድን፣ በመረራ የሚመራው ኦፌኮ፣ በዳውድ የሚታዘዘው ኦነግ ሲሆኑ የኦነግ ጦር ማለት የኦሮሞ ልዩ ኃይል፣ የኦሮሞ ፖሊስ፣ የኦሮሞ ደህንነትና ካስመራ ገባ የተባለው የኦነግ ታጣቂ ናቸው። አጣየን ያወደመው በሻሸመኔ፣ ባሩሲ፣ በባሌ፣ በሐረር፣ በቡራዩ፣ በአዲስ አበባ ንጹሃንን ባሰቃቂ ሁኔታ እየተገደሉ እየተፈናቀሉ እየታፈኑ የነስክንድር እስራት፣ በቅርቡ ከልደታ ፍርድ ቤት የታፈኑት ወጣቶች እስራት፣ በተለያዩ ጊዜያት በሰበብ አስባቡ በአዲስ አበባ የሚቀጠቀጡ ወጣቶች አድራጊው ዘረኛው አገዛዝ ኦዴፓ ሲሆን እያስፈጸመ ያለው የኦሞማ ተልእኮን መሆኑ አስመረን ልናየው ይገባናል። ፋሽስቱ ወያኔ ወልዲያና ላሊበላን በመያዝ የመዋጋት ተሞክሮ ያካበቱት የጎንደር ፋኖችና ልዩ ኃይል አባላት ወደ ወሎ እንዳይገቡ ለማጠርና ከታች ከኮምቦልሻ አቅጣጫ ሌላው አሸባሪ ኦነግ ከበባ እንዲያደርግና ደቡብ ወሎን የኦሮሞማ ለማድረግ ሰሜን ወሎን በወያኔ ስር ለመጠቅለል ታስቦ የተካሄደ ነው። በአፋር አቅጣጫም ምዕራብ አፋርን በኦሮሞማ ለማስወረርና የኦሮሞማ ግዛት ለማድረግ እየተካሄደ ያለው ዘመቻ መሆኑን ልብ ልንለው ይገባል። አፋር ፋኖች መዝመታቸውና ወያኔን ከአፋር አርበኞች ጋር በጋራ ተፋልሞ መመከታቸው ከላይ ካነሳሁት ምስጢር ጋር የተያያዘ ነው። ዛሬም ምን ማድረግ ይገባናል ለሚል ጥያቄ ምላሹ የአማራ፣ የአፋር ወዘተ ለነጻነት የሚፋለሙ የአርበኞች ኃይሎችን በማንኛውም ረገድ መደገፍ ግዴታችን ነውና ከወሬ ቃራሚነት ወደ አርበኝነት እንሸጋገር የሚል ጥሪን አስተላልፋለሁ ሲሉ መልእክታቸውን ያደረሱን ታዬ ቶላ ከጎላ ሚካኤል አዲስ አበባ ናቸው። ለፍኖተ ዲሞክራሲ ሬዲዮ የደብዳቤዎች አምድ አዘጋጆች እንዲሁም የፕሮግራሙ ተከታታዮች ሰላምታዬን አቀርባለሁ። ትላንት መንጌ መሌ ያሉ ነፍሰ ገዳዮችን አሞካሽ አረጥራጮች ዛሬ ደግሞ አብቹ ይሱ ጌቾ ደሱ ደሴ ያሉ ጠራቶችን አቋላማጭ ሆነዋል። ያሳፍራል። ሁሉን በስሙ መጥራት ተገቢ ነው። እባብን እርግም ማለቱ አደናግሮ ያስመርዛል። ወያኔን በስሙ መጥራት ሲገባ ጁንታ ሊሉት የተነሱት ያልነበረውን ያልሆነውን ሊደብቁት የፈለጉት ነገር ቢኖር መሆኑ ግልጽ ነው። አብይ ራሱ 27 ዓመት ወያኔ ሆኖ በጸረ ህዝብነት የቆየ በመሆኑ ይህ እንዲነሳበት እና ድርጅቱ ወያኔ ተጠቅሶ እንዲወገዝበትና በዚህም ኃላፊነትና ተጠያቂነት እንዳይኖረው ይፈልጋል። ስለዚህም ጁንታ የሚባል ጉዝ በመሃል ደነቀረብንና በደጋፊዎቹና ቅጥረኞቹ ይህ እንዲለፈፍና ያገለገለው ወያኔ ስሙ እንዳይጠራ ሊያደርግ ጣረ። ወያኔ ነው ጁንታ አልነበረም አይደለም አብይ ወያኔ ነበር አሁንም በወያኔ መርህና ህግ የሚንቀሳቀስ ዘረኛ ነው ይህን ሀቅ መፋቅ አይቻልም ሲሉ ጽጌ ተሰማ ከዳሬ ሰላም ታንዛኒያ ደብዳቤያቸውን አጠናቀዋል።
ተናስተልኝ ፍኖቶችና አድማጮች ሁሉ ያቤ መንግስት ተብዬ ቱቱላ የነፋለን ያለው ከጥቂት ሰዓት በኋላ የጸጥታ ኃይሉ ወደ መቀሌ አካባቢ ገብቷል። አሸባሪውን ቡድን እየተከታተልን በድሮን በአውሮፕላንና በተመለመሉት 500 ሺህ ወታደሮች እየተደመሰሰ ነው ይለናል። በሌላ በኩል ደግሞ በወለጋ በወሎ የሚካሄደው የዘር ፍጅት ሰቆቃ ጩኸት ከመለመዱ የተነሳ ህዝባችንን አደንዝዞታል። ወገኖቼ ገበሬውን በጨበጣ ከተት መክት የሚለው ኦሮሚያ ላይ ሲጨፈጨፍ ጆሮውን የደፈነ መንግስት ተብዬ የአብይ ጉጀሌ መንግስት ነው። አገርህን እያጠፋ ያለው የአብይ ጉጀሌ መንግስት ነው። በሌላ በኩል ደግሞ በኑሮ ውድነት አንድ ያልተነጠረ ኪሎ ቂቤ 1500 ብር በላይ ይሸጣል። አንድ ኪሎ ስጋ ደግሞ ከ1200 ብር በላይ ይሸጣል። አንድ እንቁላል ደግሞ ከ12 ብር በላይ እየተሸጠ ያለ እንዲያውም ከተገኘ ማለት ነው። እነ ጋሽ ታዲዮስ ታንቱን እነ እስክንድርን እና ወዘተ ሰላማዊ ግለሰቦችን አስሮ ያሰቃየ ያለ በበከተ ፖለቲካቸው ዛሬም የንጹሃን ደም ይጮሃል። ህዝባችን እስከመቼ ድረስ ነው የአብይ የዘር ማጥፋት ዘመቻ እንዲቀጥል የሚያደርገው? አብይና ከሱ ጋር ያሉት ጉጀሌዎች አድርባዮች የናቶች እንባ ሲወርድ ዝም፣ ህፃናት ሲታረድ ዝም፣ የሰው ልጅ ሲከታተፍ ዝም፣ የሰው ልጅ ተገድሎ ሲጎተት ዝም፣ በብዙ ሺህ የሚቆጠሩ የዘር ማጥፋት ሲፈጸም ዝም፣ ወገናችን በተኙበት በእሳት ሲቃጠሉ ዝም፣ አስከሬናቸው በጅምላ በቡልደዘር ሲቀበር ዝም። እና አብይና አሻንጉሊቶቹ እነ ብራኑ የመሳሰሉ የበግ ለምት የለበሱ ተኩላና የናጡት ነካሶች አድርባይ መናጢ ዘረኞች ናቸው። ሐማቱማ እንዳለው መጻፍ ማጋለጥ መጮህ መታገል ሲያንስ ነው። ኢትዮጵያዊ ከሆነን ያለችው ውዳገር ኢትዮጵያ ብቻ ከሆነች ያ የምንለው የቅሽት ሀገር እስከሌለን ድረስ ከሀገር በፊት ሆድን ካላስቀደመን ታሪክም ካልዋሸ አታሪክም ማልዋሸ ትውልድም አልከሰመ ካን ዘንዳ ቀድሞ የታየው ጀግንነት ከጥቁር አንበሳ ወጣቶች እስከ ስድሳዎቹ ታጋዮች ዛሬም ኦን ሊሆን በተገባው ነበር ብሎናል። ወገኖቼ ትግላችን ይቀጥላል። ድል በትግል እግዚአብሔርን አመሰግናለሁ። ከዚራ ከቺካጎ
ተከታዩን ደብዳቤ ላኩልን አለማየሁ ዳኛቸው ከኦምዱርማን ሱዳን ናቸው። ውድ የፍኖተ ዴሞክራሲ ሬዲዮ ወገኖች ውድ ሳንሰማ መስከረም አይጠባሁንብንና ያብይን የሚሊተሪ ሳይንስ አዋቂነት ስሙ የሚሉን ዣን ማራቂዎች ብቅ ብቅ ብለውብናል። መቀሌን በስልት ያዘ ጦርነቱም አበቃ ብለው ሰበርሰካ ብለው ብንም ነበር መቀሌን ጥሎ ሲወጣ ደግሞ ጦሩ በጠባቦቹ እንዳይተካስቦ ላጥ ብሎ ጉዳ ደረጋቸው ያሉም ነበሩ አብይ የዘረኛ አገዛዝ ሰላይ እንጂ ጦር መሪ ሆኖ አያውቅም ሰላይም ይያለ የሀገርን ምስጢር ለኦነግ ዘመዶቹ ያቀብል እንደነበር ራሱ አምኗል ጁላ ባጫ ወዘተ ሁሉም ውሃብ ይወቅጡት እንቦጭ በሚሰዋው አማራ ደም ሸቃጮች እንጂ በእነሱ ስልታዋቂነትና ጽናት ቢሆን ኢትዮጵያ ከወዲሁ በወደመች ነበር ወያኔ ወረባቦን ወሮና ዘርፎ ደሴንም በመድፍ ያጠቃ አዲስ አበባ ልገስክስ ወይስ በሚልበት ጊዜ ወደ መቀሌ አውሮፕላን ልኮ በሻቢያ ወድሞ የነበረን መናኛ የኢንጂነሪንግ ኩባንያ መደብደብ ምን አይነት ስረቅቅ የጦርነት ስልት ነው አብይ በህዝብ ያሾፋል መሳሪያ ታንክ ሳይቀርጥሎ እየሸሸ ወያኔንም በእጃ ዙር ያስታጥቃል ወደላ ሚሊሻውን ቅልብ አድርጎ ለሰኮንድም ለውጊያ ሳይቀር ቀሪውን አማራ ሊፈጅ ይተባበቃል ያብይ ጦር ስልት አገርን የሚጎዳ ባይሆን በሳቅ ባጀብ ነው ነበር ላምባገነን አንዱ ትርጉሙ የሰፈራው ደልዳ የሚለው ነው አብይን ከነጨፍሮቹ በሚገባ ይገልጻቸዋል ሲሉ መልእክታቸውን ያደረሱን አለማየሁ ዳኛቸው ከኦምዱርማን ሱዳን ናቸው
እናስተላኝ ወደ ፍኖቶችና ሳምንታዊ የፍኖተ ደብዳቤዎች አምድ አድማጮች በሙሉ ውድ አድማጮች ሆይ የዛሬውን መልእክቴን ምን ነው እኛ ሰላም ስንል ሌሎች ጦርነት ሲሉ እኔ ካልነገስኩ ፉክክር ንጹሃን ዜጎች ከዚህም ከዛም ለምን ይለቁ ይህን ጦርነት የቆየውን የአፈታሪ ቁርሾ አባብሶ ራሱ ወያኔ የጀመረው ጦርነት እንጂ አማራ ወይም ሌላው ዜጋ ሰላምን ጠልቶ የፈጠረው ጦርነት አይደለም ያምሩ አማራ ለሰላምና ለአንድነት ሲል የበደሉትና የገደሉት ጠላትን በፍቅር አይን ከመያየት አልፎ ቂም በቀልና ጎሰኝነቱንም ወደ ጎን ትቶ በኢትዮጵያዊነት ብቻ በመጠናቱ እኛ የጠላናትን ኢትዮጵያ አማራ ምን አገባውና ኢትዮጵያ ኢትዮጵያ የሚለው በማለት እንደ ማርያም ጠላት የአማራን ህዝብ በተገኘበት በወያኔና በኦነግ ሸኔ ሴራ ሲገደልና ሲታረድ መሪነን ብለው ዛው በቤተ መንግስት በመንግስት ስልጣን ላይ ጉብ ብሎ የተጎለተው መንግስት በዝምታ ሰውጦና ተነርቶ ይታያል። ለዚያውም ህዝብ የነቃበት አልመሰለው ይሆናል እንጂ በሰሜኑም ሆነ በመላው አገሪቱ እርስ በርስ እየተላለቀና እየተፈጸመላለው እልቂት ይህ መንግስት በብዙ መንገድ ዋና ተባባሪ ሆኖ ህዝብን በስውር በዘዴ ያስፈጀ የውሸት ዛፍ ተከላ ላይ ተጠምዶ ይታያል። የሱን ጉዳይ ሾሽ አጣሪው ተተን ለዚህ ሁሉ መፍትሄ ሊሆን የሚችለው የነበረው ያማራ ፋኖና ያማራ ልዩ ኃይል ሚሊሻ በስውር በኦነግ መልክ በተዋቀረ መከላከያስ ባይመሩና የተጠቁት የታጠቁትም ትጥቅ መንግስት እንደ ኢትዮጵያ መንግስት ለአገር ተበቋሪ ሆኖ ቢያስታጥቃቸውና ለጦርነቱም ያማራ ተወላጅ የሆኑ መኮንኖች እንዲመሩት ቢደረግና ወይንም መንግስት ራሱ ፈተኛውን ለይቶ በመልቀም አንተም ተ አንቺም ተይ በማለት ቢገፋ ኖሮ ይህ ጦርነት ባጭሩ መቋጨት ይቻል ነበር። ነገር ግን ሊሆን አልቻለም። ምክንያቱም በአማራ ኢትዮጵያዊነት አቋም ላይ ኦነግ ሸኔና ወያኔዎች እንዲያውም አብይ ራሱ አማራ ጠንክሮ ይወጣል የሚል ፍራቻ ስላላቸውና ራሱም የአብይም ከነሱ ጋር አባለው የሐሳብ ግንኙነት የተነሳ አማራ ለጥያቄዎቹ መልስ ማግኘት አልቻለም። እንግዲህ ለኔ እንደሚመስለኝ ከሆነ ይሄን ማድረግ ተስማቸው ሳይሆን አማራን አስተጣቀን በኋላ ላይ ቀኝ ወደ ኋላ ዞር ያለ እለት ማን ይችላልቻል ፍራቻና ያንን እርኩስ ኩሰይነታቸውን ምክንያት በማድረግ አድበስ ሰው ለማለፍ በሚደረገው የዝምታ ሻጥር የተነሳ አገሪቷም ሆነ ህዝቡ ክፉኛ ያተራመሱት ነው። ነገር ግን ይሁሉ እንደሚሆንና እንደሚመጣ ያኔ ገና ድሮ አብይ ሳይፈጠሩ የተፈጠረው አንጋፋውና ይበገረው ውሸታሞች የደረሱበት የኢትዮጵያ አምላክ አያድርሰኝ ብለው ምለው የተገዘተው ይሃጣ በነበረው ባገራዊ ተመክሮ ይህንን የመሰሉ የውጭም ሆነ የውስጥ አላቶች ሴራ ምን ያርቆ እንደሄድና ጎጂ እንደሚሆን ባገኛቸው አጋጣሚዎች ጆሮ ያለው ስማኝ በማለት ደግሞ ባለው ሚዲያ አስተራልፎ ነበር። ይሃባ አሁንም ደከመኝ ሰለቸኝ ቃላት ትንፍሽ ሳይል ሁሉን አቀፍ ጊዜያዊ የሽግግር መንግስት አጀንዳውን ይዞ ትግሉን እንደሆ አጠናክሮ ቀጥሏል። ይህንን ስል ይሃባ የታለ የሚሉ በቅጥረኞች የተናበዱ አጥፉምና ስለ ኢህአፓ ማወቅ የምትፈልጉ ሁሉ ፈኖተ ዴሞክራሲ የኢህአፓ ሬዲዮን አድምጡና በጸረ አንድነት ቡድኖች አጣሞ የተነገራችሁን ሁሉ ቀናና ፍቱ መዳኒት ሆኖ ታገኙታላችሁ ብዬ ተስፋ አደርጋለሁ። ምንም እንኳን ዘመኑ ከእውነት ሐቅ ጋር የተጣላ ሆኖ ጋኔልና ዳቪሎስ የተለያዩ ናቸው ብለው የሚያምኑ የሚሰብኩ ሰዎች አሸየ ገዳም የሚዘፍኑ ቢኖሩም ጋኔልና ሰይጣን ይሁንና ጀርባ ያህል ርቀት የላቸው ወገኖቼ እንዳትሳሳቱ። እንግዲህ ካሁን በኋላ ቢሆን ገና ብዙ ትግል ይጠበቅብናል። ብዙ በወያኔዎች የተተበተበ የብሔር ፖለቲካ ትብተባ መፍታትና መቅጠም ሁሉን የጋራ ቤት ስራችን ሆኖ ይጠብቀናል። ከዛ በፊት እስኪ መጀመሪያ ይህን ፊታችን ላይ ተደቀነውን የወያኔ ወረራን በቅድሚያ ሰጥተን ጊዜ እንደ ጊዜ ሁኔታ አድርገን የሀገራችንን የወደፊት ተስፋ ከየት ወዴት የሚለውን በጋራ እንወጣው። እስኪ ለማንኛውም ዛሬም ሆነ ነገ ትግላችን ነገ ለሚፈጠረው ለአዲሱ ትውልድ አባቶች እንዳሁኑ ያንንም ታግለው ፍዳቸውን አይተው ህይወታቸውን ሰጥተው ለኛ ኢትዮጵያ እንድትኖር ሁሉ እኛም ዛሬ በጋራ ትግላችን ኢትዮጵያ ለመጪው ትውልድ እናቆይላቸው እንጂ እንደ ስግብግብ ወያኔ አንድ ትውልድ እስከሚያልቅ ድረስ ግትር ሆነን ትውልዱን መማገት ያለብንም። እኔ ከሞት ሰርዶ አይብቀል አህያ መሆን ከኛ አይጠበቅም። እኛ ከራሳችን የሚጠበቅ ነገር ካለ ዘውትር ቆፍጠን ብለን በኢትዮጵያዊነታችን ጠንከር ብለን መገኘት ብቻ ነው። መፍትሄ ሰጪና ፈዋሽ ሆኖ አምላክ ስላለን ከዓለም ዙሪያና ከውስጥ ጋር ተባብሮ ለከበቡን ጠላት መንጋ ጌታ ስላለን እኛ ለነሱ ቦታ የለንም። ኢትዮጵያን የለካ ሁሉ እንደበረዶ ሲቀልጥና ሲተን ድሮም አይተናል አሁንም በቅርብ እናያለን ወደፊትም በሰፊው እናያለን። ያው የራሷ ያያረባት የሰው ታማሳለች አይነት የሱዳን ፖለቲከኞች የሱዳንን ህዝብ ያያመሱትና ቁም ስቅሉን ያያበሉ ሲሆን መቼ ሳይደግ ሳይጣላም እንዳሉት ሁሉ ያ እሳት ብለን ባለን እሳት ላይ ተጨምሮ ችግሩን በእኛ በኩል እንዳይባባስ ጥንቃቄ ማድረግም በጣም አስፈላጊ ይሆናል። ይህ በእንዲህ እንዳለ የሱዳን ህዝብ በማይጎዳ መንገድ እነዛ የግብጽ ተላላኪ የሆኑትን የሱዳን መሪዎች የደፈሯትን ኢትዮጵያን ማስከበር ያሁኑ ሰዓት አንዱ አጀንዳ መሆን አለበት ብዬም ገምታለሁ ሲሉ የነን ደብዳቤ ላኩልን አቶ መስንቆ ጉልማ ከቶሮንቶ ካናዳ ናቸው።
ሰላም ፍኖቶችና የፕሮግራሙ ተከታታዮች አፉን መተንተን አጥቶት ነጋጠባ ባጣሪ የሆነ ኮሎኔል በቅርቡ ደግሞ የብሔራዊ እርቅ ስብሰባ የሚል ማደናገሪያ ይዞ ብቅ ብሏል። ከ500 ያላነሱ ተሳታፊዎች የሚኖሩበት ስብሰባ እናደርጋለን ሲሉ በዚሁ ስብሰባ የሚገኙት ትጥቅ ትግል ውስጥ ያልገቡትም ናቸው ተብሏል። እንዴት መሆኑ ባይገለጽም የብርሃኑ ነጋው ደልዳይ ቡድን ግብዣ ጥሪ ደረሰኝ ሲል ሌሎች ግን ይህ ጥሪ ደረሰን የሚሉ ገና አልተደመጡም። የብሔራዊ እርቅ ጉባኤ ከተባለ የማይግባቡ የማይስማሙ ድርጅቶች ተሰብስበው ሊወያዩ ይጠበቃል እንጂ ኦህዴድ ካጫፋሪው ኢዜማ ጋር ጉንጩን ሲያለፋ ማለት ሊሆን አይችልም። ወይስ አብይ እነ በቀለ ገርባን ፈቶና እነ መራራ ጉዲናን ኮልኩሎ ውይይት አካሄድ ሊለን ነው? ሁሉም ነገር የሚወሰነው በአብይና ተከታዮቹ ስለሆነ አይሆንም የሚባል አይደፈርም የሚባልም መርህ የለምና ደግሞ ምን እንሰማ ይሆን ማለቱን ተገደናል ሲሉ ሌኒ ወልደ ማኑኤል ከደብረ ዘይት ኢትዮጵያ ደብዳቤያቸውን አጠናቀዋል።
ተማስተልኝ ፍኖቶችና አድማጮች በሙሉ ሀገራችን በስግብግብ ዘረኞች ምክንያት ከቀን ወደ ቀን ወደ መጥፋት ደረጃ በፈጣን መንገድ እየተጓዘች ነች። ሀገራችን በጠባቦች ባደርባዮች በአምባገነኖች በዘራትፊዎች ተደፍራለች። የሀገር ፍቅር ካለን የአባቶቻችንና የቅድማያቶቻችንን ፈለግ ተከትለን በአንድነት ሀገራችንን እናድን። ለተጎዱት ወገን ተሰባስበን በታማኝነት የምንችለውን ማረግ ያኮራናል። ትልቅ ደስታም ጤንነትም ይኖረናል። ሀገራችንን ህዝባችንን በቅንነት በፍቅር በተጠያቂነትና በኃላፊነት እናገልግላት።
በይቅርታ እንጂ በበደል አሸናፊነት የለም። በፍቅር እንጂ በጥላቻ ህይወት የለም። በሕግ የበላይነትና በዲሞክራሲ ያነገረብ እንጂ በአምባገነንነት በስርዓት አልባነት ህዝብን መምራት አይቻልም። ወዳጅ ጠላችንን አጥብቀን እንወቅ። ከመሃል ሰረፋሪዎችና ከዘረኞች ጋር ተግበስብሰን አንጓዝ። ኢትዮጵያዊነት እንደ ልቤ ጩቤ አፌ ጩቤ አብይ በወሬ ሳይሆን በተግባር እናሳይ። ከሚያጽናናን ውሸት የሚያም እውነትን ይዘን እንጓዝ። ምክንያቱም ኢትዮጵያ በውሸት አትድንም፣ አትገነባም፣ አትበለጽግምም። ለነጻነት የሰሰትካትን ህይወት ለባርነት ትገብራታለህና ላንቺ ነው ኢትዮጵያ ከምትል ለኛ ነው ኢትዮጵያ ብለህ በአንድነት ተነስ። አካካይ ዘራፍ ብለህ ህዝባችንን በአንድነት እናድን። ድል በትግል እግዚአብሔር ይስጥልኝ። አመሰግናለሁ። ከዚራ ከቺካጎ
በቅድሚያ ለፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ አዘጋጆችና አድማጮች ሰላምታዬ ይድረስ። ውድ ፍኖቶች፣ በኢትዮጵያ የትኛውም አካባቢ የሚኖሩ ማናቸውም ተወላጆች ላይ ጥቃት ሲፈጸም መላ የአገሪቱ ዜጎች ላይ እንደተፈጸመ ሆኖ መወሰድ እንዳለበት የሚታወቅ ነው። በመሆኑም ዛሬ በአማራውና አፋሩ ላይ የተከፈተው የዘር ማጥፋት ዘመቻ ኢትዮጵያን ለማፍረስ የተቀነባበረ ሴራ በተግባር ውሎ ከ30 ዓመት በኋላ የደረሰበትን አስከፊ ደረጃ ማሳያ ነው። ይህ አገር አፍራሽ ሴራ ይሳካ ዘንድ አማራው፣ አፋሩ እና ማንኛውንም ኢትዮጵያዊ ማንነት አደባይቶ በቦታው ከጎጡ ውጭ የመሰለውን ሁሉ የሚበላ የሚያርድ በደመ ነፍስ የሚነዳ ሰው በላ መንጋ መተካት ነው። ከቁመናው በስተቀር በባህሪው ከአራዊት የማይለይ የመንጋ መናኸሪያ የሆነች የጨለማ ምድር ፈጥረው ኢትዮጵያን አዋርደው የጣሊያኖችን በቀል ለመወጣትና ብሎም አፍሪካን መልሶ ለመቀራመት እንቅፋት ይሆናል ያሉትን ማንነት የማምከን እንቅስቃሴ ጋር ተያያዥ መሆኑንም እንዲሁ ከተዛባ አስተሳሰብ የመነጨ ግምት ነው ብሎ ውድቅ እንደማድረግ የቀለለ አይሆንም። በአገራችን እየተካሄደ ያለውም የውክልና ጦርነት መሆኑ እንዲሁ አጠያቂ አይደለም። ስለሆነም በቆዩ የውጭ የአገሪቱ ጠላቶች ድጎማ ተገንጣይ ቡድኖች ታጥቀውና ተደራጅተው ከሃዲ ምሁራንም ከጎናቸው ተሰልፈው ዜጎችን በማዘናጋት ግራ በማጋባት ጠላትን ወዳጅ፣ ወዳጅን ጠላት አድርገው ተስፋ በማስቆረጥ ኢትዮጵያን ዛሬ ለተጋረጠባት የህልውና አደጋ ዳርጋዋታል። የጨለማው ንጉስ ኮሎኔሉን የማሻግረው እኔው ነኝ ሲልም ህሊናቸውን አልቆጠቆጣቸው። የኦነግ ጥርቅም ዘረኞቹም በዚህ አጋጣሚ የኢትዮጵያን ታሪክ አጠልሽተው ጀግኖቿን አራክሰው አስቂኝ የጎጥ ተረታቸውን ታሪክ ብለው ፈበረኩ። የአድዋን ድል የመሩትን እንስሳይቱ ላም እንኳ እንዳትታረድ ለጦራቸው ትዕዛዝ የሰጡትን ታላቅ መሪ የሰዎችን ጡት ቆረጠ ብሎ ኮሎኔሉ ሐውልት አቆመ። በብሔራዊ ቋንቋና አገር በቀል ፊደል ላይ ዘመተ። በደቡብ ምዕራብ ኢትዮጵያ አማራውን በማስጨረስ እያካሄደ ያለው የዘር ጥዳትም ወያኔ በወልቃይት የፈጸመውን ወንጀል አሳንሶታል። በሰሜን አማራው ላይ የተከፈተውን ጦርነት ሽፋን በመስጠት እልቂቱን መፈናቀሉንና ዘረፋ ውድመቱን አፋጥኖታል። ወጣቱን ከትምህርት ቤት፣ ገበሬውን ከማሳው በማፈናቀል አማራውና አፋሩ በጦርነትና በምግብ እጦት እንዲያልቅ በፈጠራ የድል ዜና ህዝብን መረጃ በመንፈግ ህዝብ በወያኔ ላይ በአንድነት ለመዝመት ያደረገውን ጥሪ አደባባይ ወጥቶ በማጣጣል መከላከያውን ከመከላከል በማንሳት ወያኔ ሲጠቃ ልዩ ኃይሉን ከቦታው ማንሳት የቆሰሉትን የተፈናቀሉትን የሞቱት እንኳ ለሬሳቸው መነሳት ያልተቻለበትን አጠቃላይ እየተካሄደ ላለው እልቂት ጨርሶ ቦታ ባለመስጠት ኮሎኔሉ ከውስጥ ወያኔ ከውጭ ሆነው ህዝብን እያስጨረሱ ለመሆናቸው መረጃ አምጡ የሚለኝ ካለ የብልጽግናው መንጋ ሆዳሙ አማራና ህሊና ቢሱ ምሁር ናቸው ባይ ነኝ። በመሆኑም አንድ ጉልህ ሆኖ የተከሰተው እውነታ ቢኖር በሁለት የኢትዮጵያ ጣምራ ጠላቶች ህብረት በአማራው ላይ የከፈቱት ጦርነት ነው። በሶስት ዓመት እድሜው አገሪቱን ቄራ አድርጎ በደም የጨቀየው ኮሎኔል ሰይጣን ለተንኮሉ ከመጽሐፍ ቅዱስ ይጠቅሳል እንዲሉ አይን አውጥቶ ከኔ በላይ ኢትዮጵያዊ ላሳር ነው ማለት ሳይንስ በመስከረሙ ድራማ ላይ አንድ ታዋቂ አፍሪካዊ በመጋበዝ ፓን አፍሪካዊ ነኝ ሊለንም ከጅሎታል ወይ ዘንድሮ ከቶ ላምባገነኖች የሚሳናቸው ምን ይሆን አንዲት የነጻነት ምሳሌ የሆነችው አፍሪካዊት ሀገር ከፖለቲካው መልካ ምድር ለመፋቅ ካረቦች እስከ አንግሎች ከኦነግ እስከ ሻቢያ ዘረኞች ጋር ተባብሮ ሊያጠፋት እየባዘነ ያለው ኮሎኔል ራሱን ፓን አፍሪካዊ ለማድረግ መከጀሉ የሚያሳየው ሌላ ሳይሆን ሁሉም አምባገነኖች ከአንድ ወንዝ የተቀዱ መሆናቸውን ብቻ ነው። በተባበረ ክንዳችን ዘረኝነትን ቀብረን አገራችንን እናድን ሲሉ ግርማ ገመቹ ከናይሮቢ ኬንያ ደብዳቤያቸውን አጠናቀዋል። ለዛሬ ዝግጅታችን ማጠቃለያ አብደላ ሁሴን ከአዲስ አበባ የላኩልን ደብዳቤ እናሰማለን። ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች እንዲሁም የፕሮግራሙ አድማጮች ሰላምታዬን እጅ እየነሳሁ አቀርባለሁ። ከኤምባሲ ቁጥር ቀነሳ በስተጀርባ ኢትዮጵያ ላይ ከባድ የፖለቲካ ክስረት ሊያደርሱባት ዘረኞቹ ያቀዱትን ማወቅ ያስፈልጋል። በጥናት መሰረት የተወሰነ ሳይሆን ጉዳዩ የሚመለከታቸው ሳይመክሩና ሳይስማሙ ተቃውሞን እያሰሙ እንዲያውም ኤምባሲ እንዝጋ እንቀንስ የሚለው ውሳኔ መጣው ካብይ ቢሮ ነው። ውሳኔዎች ወሳኙ ራሱ ነውን ብለው አጋልጠዋል። ኢትዮጵያ ቀደም በውጭ ጉዳይ ስምሪትና እንቅስቃሴ ደካማ የነበረች ሲሆን በቅነሳውና ባብይም የቅሸት ፖለቲካ ባሁኑ ጊዜ ይበልጥ ለአደጋ ተጋልጣለች። ሱዳንና ግብጽ አመጭቷቸዋል። በኩባ በደቡብ ኮሪያ ወዘተ ኤምባሲ መዝጋትና የኩባውን ስራ ወደ ፓሪስ ማዞሩ ምን ማለት ነው? ሶቪየት ህብረት አቋም ቀይራ የተኩስ አቋም ስምምነት ከወያኔ ጋር ይደረግ ማለቷስ የውጭ ጉዳይ ስራ መዳከሙን የሚያሳይ የሚጠቁም አይደለም? የኢትዮጵያ የወደፊት እድልና እጣ በአንድ ጥራዝ ነጠቅ ኮሎኔል መወሰን የለበትም የተባለው ትክክል ነው። ኢትዮጵያን የመሰለች ሀገር አብይን የመሰለ ውሸት ሸምጣጭ መሪዋ ሊባል በፍጹም አይገባም። ውድቀት ለአብይ ዘረኛ አገዛዝ ሲሉ አብደላ ሁሴን ከአዲስ አበባ ደብዳቤያቸውን አጠናቀዋል።
አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃለላል። ሳምንት አርብ እስከምንገናኝ ደህና ቆዩን።
Yeah, you're good. I just have a bang. Yang nulis menurut sepapar I'm not sure.